እግዚአብሔር የተመሰገነ ይሁን። ባለፉት ተከታታይ ጊዜያት አገልግሎትን አስመልክቶ ስንማር በመጀመሪያ ልናየው የሚገባ ቤተ ክርስቲያን ማናት የሚለውን እንደሆነ መነሻ ምክንያት በማድረግ ስለ ቤተ ክርስቲያን ብዙ ነገሮችን ተመልክተናል። እግዚአብሔር የተመሰገነ ይሁን። እና ይሄ የቤተ ክርስቲያን እይታ በአማኞች ህይወት ውስጥ በትክክል ካልተቀመጠ አማኞች በተለይም እግዚአብሔርን ለማገልገል የሚፈልጉ ሰዎች በጌታም ባለው ደግሞ እምነትና ሃይማኖት ውስጥ ትክክለኛ መንፈሳዊ እድገት ማደግ የሚፈልጉ ሁሉ በአንክሮና በጥልቀት ሊያስቡት የሚገባ ነገር ቢኖር የቤተ ክርስቲያንን ምንነትና ማንነት ማወቅ ነው። ባለፈው እንደነገርኳችሁ እኔን ሐሳብ ቀደም ብዬ ምን ነው ባወቅኩት ብዬ ምጸጸትባቸው ብዙ ጊዜያቶች አሉ። ለምን መንፈሳዊ ህይወትን ስንመለከት ምንም ቤተ ክርስቲያን የሚለውን ሐሳብ የጣለ ወይም የረሳ እምነት ባይኖረንም ብዙ ጊዜ መንፈሳዊ ነገርን የምንመለከተው በግላዊ ህይወት ነው በብዛት የምናየው። ነገር ግን ህይወታችን ከእግዚአብሔር ህዝብ ጋራ የተያያዘ ከእግዚአብሔር ህዝብ ጋራ የተቆራኘና የተሳሰረ ነገር እንደሆነ እንመለከታለን። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ነገር በጣም አርገን መመልከት ወደፊት ይኖርብናል። በኤፌሶን ምዕራፍ አንድ ላይ ያለውን ቃል እንዲሁ ለሪቪዥን አነበውና ምዕራፍ 1 ከቁጥር 19 ጀምሮ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ስለዚህ ከሞት የተነሳው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በምን አይነት አለቅነት፣ በምን አይነት ስልጣን፣ በምን አይነት ኃይል ከሞት እንደተነሳ ይሄ እግዚአብሔር ቃል በግልጽ ያሳየናል። እና እንደዚህ ባለ አይነት ክብር፣ እንደዚህ ባለ አይነት ኃይል፣ በእንደዚህ ባለ አይነት ማዕረግ ከሞት የተነሳውን የእግዚአብሔር ልጅ ኢየሱስ ክርስቶስን እግዚአብሔር የሰጠው ለማን ነው ይላል? ለቤተ ክርስቲያን ነው ይላል። ይሄንን በጣም በአንክሮ በጣም ማየት መቻል አለብን ተጭነን፣ አንድ የእግዚአብሔር ቃል ነውና ለቤተ ክርስቲያን ሰጠው ይላል። ማንም ክርስቲያን በየትኛውም አይነት መረዳት በግሉ ክርስቶስን ሌሎችን ክርስቲያኖች ግምት ውስጥ ሳያገባ የክርስቶስ ብልትነታቸውን ሳያስብ የክርስቶስን ማንነት በግል ተጠቃሚ አድርጎ ሊወስደው አይችልም። ኢየሱስ ክርስቶስ የተሰጠው ለቤተ ክርስቲያን ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ቤተ ክርስቲያን የሚለውን ነገር ስናይ አካሉ ነች ይላል። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ስለዚህ ይህንን ስንመለከት ቤተ ክርስቲያን የክርስቶስ አካል ነች። ይቅርታ አንድ ጊዜ ይህ ልጅ በጣም እየረበሸኝ ነው። ፕሊዝ ወደዚህ እናት ጋር ሄደ ቁጭ በል። ኦኬ እናት ጋር ሄደ። አይ ዋንት ዩ ቱ ሙቭ ቱ ዮር ማዘርስ ፕሊዝ። እና ምንድን ነው ስንመለከት ኢየሱስ ክርስቶስ ለቤተ ክርስቲያን ሲሰጥ ቤተ ክርስቲያንን ማን አድርጎ ነው የሚገልጻት? አካሉ ነች ይላል። የክርስቶስ አካሉ ነች ይላል። በሌላ አባባል ክርስቶስ ራሱን መግለጥ ቢፈልግ አካሉን ነው የሚፈልገው። ይሄ የክርስቶስ ኢየሱስ ዋና ትልቅ ነገር እንደሆነ ማሰብ መቻል አለብን። ውድ ወገኖቼ ይሄ በጣም ቀላል ነገር አይደለም። ብዙ ራሳችንን እንድንክድና በእውነትም የራሳችንንም ግላዊ ነገር ሁሉ እንድንጥልም ዲማንድ የሚያደርግ ባህሪ ያለው ነገር እንደሆነ ልናስብ ይገባል። እግዚአብሔር የተመሰገነ ይሁን። ስለዚህ ለቤተ ክርስቲያን ጌታ ኢየሱስ ክርስቶስ የቱን ያህል አመለካከት፣ የቱን ያህል ጥንቃቄ እንዳለው ቤተ ክርስቲያን አካሉ ነች ማለት በቃ ከዚህ የበለጠ መግለጫ የለም። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። በዚህ ዘመን በጣም ትልቅ መንፈሳዊ ችግር ላይ ቤተ ክርስቲያንን የጣለ ነገር ተናገር ብባል እኔ የሚገባኝን ብነግራችሁ ክርስቲያኖች ግላዊ በሆነ ህይወት በመኖራችን ቤተ ክርስቲያን ሁላችንም የራሳችንን ፕሮቶኮል ልብሳችንን ሰንደይ ልብሳችንን ለብሰን መጣለን። የግል ፕሮግራም ተካፍለን ወደ የቤታችን እንሄዳለን። ኮኔክትድ አይደለንም፣ የተያዘንና የተሳሰብን አይደለንም። ህይወታችን ከሌላ ክርስቲያን ጋራ የቱን ያህል እንደ ተቆራኘ ልብ አንልም። የቤተ ክርስቲያንን ነገር የፕሮግራም ጉዳይ ሁሉ እናረጋለን። በአንድ ወቅት በዚህ በምዕራቡ ዓለም እንደዚህ ያለው አይነት ኢንዲቪጁዋሊስቲክ የሆነ ሶሳይቲ ውስጥ የመጣውን ዳሜጅ ጥናት ያደረጉ ሰዎች ነበሩ። በጣም ቆይቷል አንድ ያነበብኩት ጽሑፍ። ክርስትና ሃይማኖት በኢቫንጀሊካል እምነት ውስጥ የክርስቶስን አካል ያስረሳ ባህሪ የተፈጠረበት ሁኔታ ሲናገሩ ፕሮፌሽናሊዝም የሆነ አገልግሎት ፓስተር አለ፣ ከዛስ ረዳት አገልጋዮች አሉ፣ ከዛስ የተለያየ ሰንዴ ስኩል የሚመሩ አሉ እና በባለሙያዎች በሙያ በሰለጠኑ ሰዎች የቤተ ክርስቲያን ነገር ስለተያዘ በሰዎች ላይ ያሳደረው ተጽዕኖ ምንድን ነው? ቤተ ክርስቲያኑን ራን የሚያደርጉት እነዚህ ባለሙያዎች ናቸው። ስለዚህ ሌላው ህዝብ ምንድን ነው ማለት ነው? ሌላው ህዝብ እነሱ ያዘጋጁትን ነገር ተካፍሎ የሚሄድ ብቻ ነው። ልጆቻቸውንና ሚስቶቻቸውን ይዘው ሽክ ብለው ለብሰው ሰንደይ ልብሳቸውን ለብሰው ይመጣሉ፣ ተካፍለው በረከት ተቀብለው ይሄዳሉ። በጣም የሚያስገርም ነገር ነው። ከዚህ የተነሳ በቤተ ክርስቲያን ውስጥ ይሄ ኢንዲቪጁዋሊስቲክ በሆነው ሶሳይቲ ውስጥ የቤተ ክርስቲያን ህይወት በቃ ምንም ነገር የሌለበት ህይወት የሌለበት ሆኗል ይላሉ። እኔ በምማርበት ሴሚናሪ ውስጥ ያለች አንዲት አሜሪካዊት ሴት በጣም በጡረታ እድሜ ውስጥ ሪታየር ያደረገች ሴት ነች እና ትማራለች እና ክላስ የምትወስደው ኦዲት ነው የምታደርገው እና እንዴት እነዚህ አስቸጋሪ ኮርሶችን ለመውሰድ ትማሪያለሽ አልኳት። አንድ ቀን ላይብራሪ ውስጥ አግኝቻት ለምንድን ነው የምትማሪው አልኳት እና በመንፈሳዊ ነገር ዲሳትስፋክሽን እንዴት እንዳላት ተናገረች። ምንድን ነው ዲሳትስፋ ያደረገሽ? የት ቸርች ነው የምትሄጂው አልኳት። እየተጫወትን እያለን አንድ ስትራይክ ያደረገኝን አሁን ከምናገረው ነጥብ አንጻር ተናገረች። ምንም ላይፍ የህይወት ኮኔክሽን ከሰዎች ጋር የለንም። ቸርች እንገባለን፣ ተሰብከን እንወጣለን፣ ገነባለን፣ ተሰብከን እንወጣለን። ምንም ፐርሰናል የሆነ ግንኙነት ከሰዎች ጋር የለንም አለች። አይገርምም? ግን እንዴት ያለ ሃይሊ ትሬንድ በሆኑ ሃይሊ ኤጁኬትድ በሆኑ ፓስተሮች ትምህርቶች ይሰጣሉ። ሰው ያንን ትምህርት ይማራል፣ ወይ ግራጁዌት አድርጎ ስራ ይዝበት፣ ወይ ዲግሪ አግኝቶ ደሞዛ ይጨምርለት፣ ምን ይሆናል? ተምሮ እንደ ተማሪ እንደ ትምህርት ቤት ይሄዳል። It's very dangerous እንደዚህ ያለ አይነት ትሬንድ። ስለዚህ ውድ ወገኖቼ ለቤተ ክርስቲያን ነው ክርስቶስ የተሰጠው። ስለዚህ እቺን ቤተ ክርስቲያን በደንብ ማየት አለብን። ለምን? አካል ሆነች ተብሏል። አንድ ሁለተኛ ሙላት ሆነች ተብሏል። ሶ ማንም ሰው መንፈሳዊ ኤክስፒሪየንስን በአማረ ሁኔታ በህይወቱ መለማመድ ቢፈልግ ቤተ ክርስቲያንን ማየት መቻል አለበት። ሳናስተውሎ በህይወታችን ያለፈው መልካም ነገር ሁሉ ከቤተ ክርስቲያን ጋር የተያዘ ነገር ነው። በነገራችን ላይ ብዙዎቻችን ስንመለከት ሰዎች የሚያገለግሉ ሰዎችን እግዚአብሔር እነሱን ስለጠራቸው ወይም ደግሞ በእነሱነታቸው ከእግዚአብሔር ጋር በግላቸው ካላቸው ነገር የተነሳ ብቻ የእግዚአብሔርን ነገር የሚያገኙ ይመስለናል። ግን አይደለም። የእግዚአብሔር ቃል ምን እንደሚል ላሳያቸው። ከቤተ ክርስቲያን የተነሳ እንደሆነ የሚያገለግሉ ሰዎች የሚያገለግሉትን ሁሉ የሚያገኙት። ሐዋርያው ጳውሎስ በዕብራውያን ምዕራፍ 13 ቁጥር 18 ላይ እንደዚህ በማለት ይጸልያል፣ እንጸልዩለት ይጠይቃል። ጸልዩልን በነገር ሁሉ በመልካም እንድንኖር ወደን መልካም ህሊና እንዳለን ተረድተናል ይላል። መቼም ሁሉ ጊዜ ለሰዎች ጸልዩልን ስንል ስንቸገር ነው ጸልዩልን የምንለው። በእንደዚህ ያለ አይነት ሁኔታ ላይ ያለ ሰው በነገር ሁሉ በመልካም እንድንኖር ወደን መልካም ህሊና እንዳለን ተረድተናል። እንደዚህ ያለ መረዳት ያለው ሰው እንዴት ጸልዩልኝ ይላል? እስኪ አስቡ ለአንድ አፍታ። አያችሁት? ይህ ሰው በህይወቱ የጎደለው ነገር ስላለ አይደለም ጸልዩልን የሚለው። ከእርሱም ጋር ያሉትንም ጨምሮ በብዙ ቁጥር ነው የሚናገረው እና በመልካም ሊኖሩ የተዘጋጀ በጎ ህሊና ያላቸው ናቸው። ቁጥር 19 ምን እንደሚል ተመልከቱ። ይልቁን ፈጥኜ እንድመለስላችሁ ይህን ታደርጉ ዘንድ አጥብቄ እለምናችኋለሁ። ሐዋርያው ጳውሎስ ፕሮግራም እያወጣ እየተነሳ መሄድ የሚችል ሰው አይደለም። የአገልግሎቱ ውጤት የሚያገለግላቸው ሰዎች ጸሎትም ፍሬ ሆኖ እንደሚያገለግል ይሄ የእግዚአብሔር ቃል ያስተምራል። እግዚአብሔር የተመሰገነ ይሁን። የሚያገለግለኑ አገልጋዮች የቱንም ያህል የተማሩ የተካኑ የቱንም ያህል የተቀቡ ቢመስል ከሐዋርያ ጳውሎስ የሚበልጥ የለም። እንግዲህ እሱ ጸልዩልን ብሎ በመልካም ህሊና ለበጎ ነገር የተዘጋጀ ህይወት ያላቸው ጸልዩልን ብሎ ከተማጸነ እለምናችኋለሁ እያለ ከጠየቀ፣ ውድ ወገኖቼ የእግዚአብሔር ሰዎች ሐዋርያቶች እንኳን እንደዚህ ባለ መንገድ ከሆነ ያገለገሉት የኛም ማይቱን ያህል መሆን አለበት። እግዚአብሔር የተመሰገነ ይሁን። ስለዚህ ምን ጸልየው ችግር ላላቸው ሰዎች ብቻ አይደለም፣ በጥሩ ሁኔታ እግዚአብሔር እንደ ጳውሎስ በሚያስደንቅ ክብርና ኃይል እግዚአብሔር ተገናኝቷቸው ቃሉን ሊጽፉ የመረጣቸው ሐዋርያት እንኳን አገልግሎታቸው የምን ውጤት ነው? የእግዚአብሔር ህዝብ ጸሎት ውጤት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ቤተ ክርስቲያን ውስጥ አገልግሎት የሚያምረው ከአገልጋዮች የተነሳ ብቻ አይደለም ማለት ነው። ከማን የተነሳ ነው የሚያምረው? ከህዝቡም የተነሳ ነው የሚያምረው። ስለዚህ እግዚአብሔር ህዝብ፣ የእግዚአብሔር ቤተ ክርስቲያን የመሆንን ጸጋ እግዚአብሔር ይስጠው። ፊሊሞን 22 እንመልከት። በዚሁ ሐሳብ ሐዋርያ ጳውሎስ ሲናገር በዛ ላይ እንመለከታለን። ፊሊሞን ማለት አንድ ምዕራፍ ብቻ ያለው መጽሐፍ ቅዱስ ክፍል ነው። ምን እንደሚል ተመልከቱ። ከምልህ ይልቅ ቁጥር 21 ላይ ጀምሬ አነባለሁ። አብልጠህ እንድታደርጋው ቄ እንድትታዘዝም ታምኜ ጽፍልሃለሁ። ደግሞ ከዚህም ጋር የማስተናገጃ ቤት አዘጋጅልኝ። አያችሁት? በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ ይላል። በምናችሁ? ውድ ወገኖቼ ሐዋርያቶች ሀ ብለው ክርስትናን ለነገሯቸው ሰዎች ይህንን ያህል አገልግሎታቸው በሚያገለግሉት ህዝብ ላይ ዲፔንድ ካረገ የእኛማ የቱን ያህል። አሜን። ስለዚህ በእናንተ ላይ ሸክም ነው የምጠልባችሁ። ባላችሁበት ቤተ ክርስቲያን፣ የትም ቤተ ክርስቲያን ብንሆን የምንገለገለው አገልግሎት የእኛ የጸሎት ምንድን ነው? ውጤት ነው። የእኛ ልመና ውጤት ነው። ለምን? ለምንድን ነው ሚስጥሩ የሚሆነው? ለምን? ኢየሱስ ክርስቶስን ለማን ነው የሰጠው? ለቤተ ክርስቲያን ነው የሰጠው። ኢየሱስ ክርስቶስ ለሐዋርያ አይደለም የሰጠው። ኢየሱስ ክርስቶስን ለፓስተር አይደለም የሰጠው። ኢየሱስ ክርስቶስን ከከሌ ጋር አይደለም የምናገኘው፣ ለቤተ ክርስቲያን ነው የሰጠው። ይህ የክርስቶስ ነገር እንዲገለጥ ሚስትሪ ነው። ጸሎት በጣም ሚስቴሪየስ ነገር ነው። እኔ በመጽሐፍ ቅዱስ አስቸጋሪ የሚሆንብኝ ነገር ዲፋይን ለማድረግ ጸሎት እንደ ጸሎት አስቸጋሪ ነገር የለም። ስለዚህ ውድ ወገኖቼ በዚህ ቦታ ላይ እንደምንመለከተው ሐዋርያ ጳውሎስ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ። እውነተኛ ነገር ነው የምነግራችሁ። ወደ አሜሪካን ሀገር ስመጣ ብዙ ቦታዎች መሸኛ ፕሮግራሞች ተዘጋጅተውልኝ ነበር እና እኔ በህይወቴ የተማርኩትና ያየሁትን ነገር ነው የምነግራችሁ። ያየሁትን የተማርኩትን ነገር ነው። በአንድ ወቅት ዘመቻ ላይ ነበርኩ አስመራ እና ዘመቻ ከመዝመቴ በፊት የመሰከርኩላቸው ወደ ጌታ የመጡ ወገኖች አሉ። በብዙ ናፍቆት የኔም መመለስ ይናፍቃሉ፣ እኔም እነሱን ለማግኘት እናፍቃለሁ። ግን እዛ የነበርኩበት ጊዜ እግዚአብሔር ጊዜ ስለነበረ ያ ጊዜ እስኪያልቅ ድረስ በዛም በረከት ቢኖርም እንኳን ስመለስ ግን በብዙ ናፍቆትና ረሃብ ነው የተመለስኩት። ያየሁትን ገሃድ ነገር እግዚአብሔር አስተማረኝ ነው የምነግራችሁ። እነዚህን ወገኖች አገኘኋቸው፣ በጣም ደስ አላቸው። ለምን? ጌታን የመሰከርኩላቸው እኔ ነኝ፣ ብዙም ቃልም እያካፈልኩ ማስተምራቸው እኔ ነኝ። የእኔ መመለስ ለእነሱ ትልቅ ነገር ነው። ስለዚህም ደግሞ በቤታቸው እኔም ቃል ልንካፈል እንደ ድሮ እንደለመድ ነው የእግዚአብሔርን በረከት ልናይ፣ ደግሞም ብዙ ተምሬ ስለመጣው የጌታንም ነገር ስላየው ያንንም ላካፍላቸው ሁሉ ፈልጌ ነው ተሞልቼ እንዳለሁት የመጣሁት። ነገር ግን ውድ ወገኖቼ እነሱ ጋር ሲሄድ እንዴት ባዶ እንደምሆን ላስረዳቸው አልችልም። ማይም ባዶ ሆናል። ምንም ነገር የሌለው ሰው ሆናል። እቤቴ ጠዋት ስጸልይ የዋልኩት ቀን ስጸልይ የዋልኩት እኔ ምንም ህይወቴ የዱሮን ህይወቴን ብነግራችሁ ማንበብ ወይም መጸለይ ምናልባት ለብሬክ አንድ ሰዓት ቤት ከዋልኩኝ ሪች የሚባል ቦታ ኮካ ኮላ ልጠጣ እሄዳለሁ። ከዛ ውጭ ሌላ የሚሄድበትም ስፍራም የለም። መዞር አልወድም። በየቦታ ኮንፈረንስ እያሉ መንቀሽቀሽ ወዲያ ወዲህ አልወድም። my whole life reading prayer ሰማይ ተከፍቶ ነው በቤቴ የእግዚአብሔርን ጸጋ ያያዩ አደኩት ከዛ በረከቱ ወጥቼ ነው እነዚህ ወገኖች ጋር ሲሄድ ባዶ ሆናል እና ይሄ ባዶነት እንዴት ነው እንደምንም አርጌ ያለኝን ላካፍል ከዛም ከዚህም ሌል እስከማልችል ድረስ የሚገታኝ ባዶነት ነው ስለዚህ ቃል አካፍለን ይሉኛል እነዚህ ወገኖች ምንም የለኝም ላቸዋል ምንም የለኝም ስል ምንም የለኝም እንድል ግድ የሚል ባዶነት ስለሚሰማኝ ነው ምንም የለኝም ላቸዋል ከዛ በኋላ ይሄንን ሁኔታ ካደረኩኝ በኋላ እቤት እሄዳለሁ በጣም ግራ ይገባቸዋል አንድ ቀን ሁለት ቀን ሳምንት to make a long story short በእንደዚያ አይነት ሁኔታ ላይ እየኖርኩኝ ይያለው ውድ ወገኖቼ እነሱም ግራ ገባቸው እኔም ግራ ይገባኝ ጀመር ለምን ምንም አላካፈላቸው የተጧጧፈ ስደት ያለበት ዘመን ነው እነዚህ ሰዎች መጽናናት አለባቸው ብዙ ዋጋ ይከፍላሉ ብዙ ሁኔታዎች ያሉ ስለዚህ በእንደዚያ አይነት ሁኔታ ይቅርታ አርጉልኝ አንድ ጊዜ listen here come and sit down right here sit down properly በጣም አስቸጋሪ ነው እንዴት እንደምረብሹ ነግራቸው አልችልም you really embarrassed me very much you cannot do like this here ስለዚህ እነዚህ ሰዎች ያገለገልኳቸው ያለ ያለኝን ልሰጣቸው አልችልም እነሱም ሌሉ የሚችሉት ነገር የለም በተደጋጋሚ በእንደዚህ አላይነት ህይወትና ሁኔታ ውስጥ ለተወሰኑ ቆናት በመቆየታችን እነሱም ጥያቄ አደረባቸው እኔም ጥያቄ አደረብኝ ከዛ በኋላ ምን ማድረግ ነበርብኝ የእግዚአብሔርን ፊት መፈለግ ጀመርኩ እነሱም በገላቸው ይፈልጋሉ ጌታ ሆይ ለምንድን ነው ማላገለግላቸው ምንድን ነው አሁንስ ፈራሁ ምንድነው ለምንድነው አቅም እቤቴ ስመጣ ጸሎት ጸልያለሁ ቃሉን አነባለሁ ግን ላካፍላቸው አልችልም በእውነት ነግራቸዋለሁ እግዚአብሔር ተናገረኝ ቃሌን ላልተራቡ ላልፈለጉ ሰዎች አልሰጥም አለኝ ዋው ከዛ በኋላ በቃ ዝም አልኩ ይሄንን 17 አመት ያገለገልኳቸው ፋሚሊዎች አሉ ከፈለጋችሁ ይሄን መነግራችሁን ታሪክ ሄዳችሁ ልትጠይቋቸው ትችላላችሁ በህይወት አሉ እነዚህ ሰዎች ሳይለምኑ ከኔ የሰሙት የእግዚአብሔር ቃል ያለ ሳይለምኑ አንዳንድ ጊዜ እግዚአብሔር የሚናገራቸው ነገር ሲመለከቱ ምን ይላሉ እንዴ ማን ነው የነገረው ስለዚህ ነገር ነግራዋል ባልና ሚስቶቹ ልጨቃጨቃል just አንዳንድ ኤግዛምፕል ብቻ ልንገራችሁ የመጀመሪያውን ቀን በህይወት ያረሰው እኔ ከሌሊቱን አድሬ ወገኖች ጋር ወደ ቤት ጧት ሌሊቱ ጸሎት ነው ያደርነው ወደ ሰፈር ነው መጣው እነዚህ ዘመዶች ያሉ እነሱ ጋር አይደለም ወደ ቤቴ ነው ይርኩ ያለሁት የኛ ቀበሌን ቀጥሎ የነሱ ቀበሌ ነው ልቤ እነሱ ጋር ነው የሚቸኩለው ደክሞ ይነ መጣሁት ልቤ ግን ይተጋል በልቤ ትጋት ብቻ ሰውነቴ እንደደከመው ታውቆ ለመተኛት በመጣም በልቤ ትጋት ቤቴን አልፈው ይርኩ ጧት ነው በጧት ነው መጣሁት ቤት እና ከዛ በኋላ ይቺ እህት ይሄን ታሪክ ምናገርላት እህት ባሏን ስራ ሸኝታ ቆማለች መስኮት ላይ ምን ታረጋለሽ አልኳት ምንም አለች ይገርማል ስመጣ እሷ ጋር ደስ አለኝ በቃ እግዚአብሔር ሐሳቡ ያለበት ቦታ ስትሆኑ ልባችሁ እንደሚያርፍ አረፈ ልቤ ደስ አለኝ እንዴ ሰው እንደዚህ በመምጣቱ እንዴት ደስ ይለዋል ይያልኩኝ በውስጤ የመጣው ደስታ ዝም ብሎ ያልሆነ ደስታ ስለሆነ እያጣጣምኩት አለውና በጣም ይገርማል ምንድነው እንዲያት ግቶ አመጣኝ አልኩኝ ከዛ በኋላ ትንሽ ቆይቼ የእግዚአብሔር ቃል መጣልኝ የሚገርም ነው እንደምንጭ ነው የሚመጣው የእግዚአብሔር ነገር በትንሽ ይያለንም መጣ ያንን ቃል ማካፈል ሲጀምር ምን ልበላችሁ እየከውስጥ እንደሚፈስ ነገር ይሆነ ይወጣል የእግዚአብሔር ቃል ይወጣል 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 በዛ በነበርኩበት ሰላምና ደስታ የተነካ የራሰ ቃል ነው የሚወጣው ከዛ በኋላ ያቺት ማልቀስ ጀመረች ምንድነው አልኳት ዛሬ ጧት በጌታ ፊት ከባለቤቷ ጋር ሆነው ተንበርክካ በዚህ ጉዳይ ጌታ ሆይ ተናገረኝ ብዬ አልቅሼ ለምኜው ነበር። እግዚአብሔር ተናገረኝ አለች። እግዚአብሔር ይመስገን። አገልግሎት የምትገለገሉት አገልግሎት ሁሉ ፕሮግራም ባለሙያዎች የሚሰጧችሁ አይደለም። ለምናችሁ የምታገኙት ነው ወገኖች፣ አስተውሉ። ይሄ እንደ ባለሙያዎች መማር ቢፈልግ ትምህርት ቤት ነው መግባት። በቤተ ክርስቲያን ግን ያለ ስራ በልመና ነው የሚገኘው። ማን ነው የምትለምኑት? የሚናገረንን እግዚአብሔር ነው። አንድ ቀን እችት ልብስ ታጥባለች። አገር ቤት ጎማ ተደርድሮ ነው ሳፋ ምናምን የሚደረግ። ልብስ እያጠበች ይገርማል። ውሃ ልትቀዳ ሳምራዊቱን ሴት ተገናኝቶ የለ ጌታ፣ እኛ ለስልጠና ሁሉ እናስተምረዋለሁ ያንን፣ ግን ውሃ ስትቀዳ ነው ያስተማራት። እና ወደዚህ ችህት ጋር ሄድኩ። ሳያት ደስ ይለኛል፣ የእግዚአብሔር ነገር በቃ። ከዛ እግዚአብሔር ቃል መጥቶ ስናገር ያለቀሰችውን አረሳ። ሁለት ታሪካዊ ሁኔታዎች ልንገራችሁ። እነዚህ ሰዎች በሕይወት አሉ። 17 ዓመት በእንደዚህ ሁኔታ ነው። ይህች እህት ስትጾም እኔ እንድሰማ አትፈልግም። የምትጸልይባቸውን እሾዎች እንዳቁሉ አትፈልግም፣ አትናገርም። አንድ ቀን ትዝ ይለኛል፣ ሶስት ቀን ጾም ላይ ነች ያለችው። እኔ አላቅም። ማታ ቴኖክሎክ፣ አገራችን ቴኖክሎክ በጣም የመሸበት ሰዓት ነው። በቴኖክሎክ ሰው ቤት የሚሄድ ሰው የለም፣ ታውቃላችሁ። ያው እንደዚህ ሀገር አይደለም። በቴኖክሎክ ቤቴን አልፌ እሷ ቤት ሄድኩ። በዚህ ሰዓት በር ከተንበሪ ሁሉ ይዘጋል፣ በሩ ሁሉ አይደለም። ልቤ እዛ ነው ያለው፣ እንደ ቀን ነው የሆነብኝ። ደስ እያለኝ በልቤ ደስታ ሄድኩኝ። እንዲሁ በሩን ነክቼ እመጣለሁ አይነት ነገር ነው። በቃ ሲሄድ በሩ ተዘግቷል፣ ግቢ ሁሉ መብራቱ ጠፍቷል፣ የውጭው መብራት። አጥር ላይ ወጥቼ በሩን ከፈትኩትና በመወርወሪያ ነው የሚዘጋው ያኔ። ከፈትኩትና ገባው አጥር ላይ ወጥቼ ይህች እህት ባሏ ደብረ ብርሃን ነው የሚሰራው፣ ዋና ቤት ለዛ ቁጭ፣ ልጆቹ በሙሉ ትልቁ ቤት ነው የሚተኙት። እሷ ሰርቪስ ቤት ውስጥ ቁጭ ብላለች አልጋ ላይ። ገርበብ ብሏል በሩ ሳይ። ከፈትኩና ገባው። ምን ታደርጊያለሽ አልኳት። ዝም ብዬ ቁጭ ብያለሁ አለች። ደስ አለኝ ሰዓት ቁጭ አልኩ። በልቤ ውስጥ ያለውን እግዚአብሔርን ደስታ እያዳመጥኩኝ፣ ለምንድን ነው እግዚአብሔር ይህን ያደረገው? ምንድን ነው የሚፈልገው እያልኩ ምንም አውቀው ነገር የለም። ቁጭ ብዬ እያለሁ ተወሰድኩኝ በውስጤ ባለው በእግዚአብሔር ጸጋ። እሷን ተውኳትና ተወሰድኩ፣ በጣም ተወሰድኩ። በመካከላችን በቃ ዝምታ ነገሰ ማለት ነው። ኧረ ትተኛበት፣ እኔም ዝም ብዬ እኮ በዚህ ብቻ መወሰድ የለብኝ፣ እንደ ደስ እንዳለኝም እኮ መሄድ መቻል አለብኝ አልኩና መቆየቴ ፌር አይደለም ብዬ ብድግ አልኩ። ግን ልቤ ይቆይብኛል። እንደዛ እያመነታ ቆም በይ ልሂድ እያልኳት የእግዚአብሔር ቃል መጣ። ያ የእግዚአብሔር ቃል ሲመጣ ውድ ወገኖቼ ማልቀስ ጀመረች። ቁጭ አልኩ። ምንድን ነው አልኳት። ዛሬ ሶስተኛ ቀኔ ነው እዚህ ቁጭ ብዬ የምታየኝ። ጌታ ሆይ ለምንድን ነው የማትናገረኝ ብዬ ከጌታ ጋር ተወራርጄ ሳለሁ ነው የመጣኸው አለች። ተረት ምሳሌ አይደለም የምነግራችሁ፣ የኖርኩበትን ያየሁትን የእግዚአብሔርን ስራ ታሪክ ነው የምነግራችሁ። ዩኒቨርሲቲ ተማሪዎችን ስናገለግላቸው ሁልጊዜ የምነግራቸው ነገር አለ። እግዚአብሔር እንደሚናገር ማወቅ የምትፈልጉ ከሆነ እግዚአብሔር ተናገረኝ ብላችሁ ጉዳያችሁን ለሰው ሳትነግሩ እስኪ እንውላቸዋል። እግዚአብሔር ይናገራል። ለምን? ኢየሱስ ክርስቶስ ራሱን የሰጣቸውን ቅዱሳንን ሁሉ አካሎቹ ስላደረጋቸው የእሱ ነገር ለነሱ ሲል ይፈሳል። እግዚአብሔር የተመሰገነ ይሁን። አገልግሎታችን የቅዱሳን ጸሎት ውጤት ነው እንጂ የመማራችን፣ የሙያችን፣ የችሎታችን የእኛ ነገር አይደለም። በእንደዚህ ያለ መንገድ ያለ አገልግሎት ወገኖቼ እንዴት እንደምገልጽላችሁ አላቅም። በጣም በጣም ለእግዚአብሔር ቤት ክብር ለክብር የሚሆን አይደለም። ስለዚህ እዳ አለባችሁ። በቤተ ክርስቲያን የእግዚአብሔር ነገር እንዲታይ የምትፈልጉ ከሆነ ምን ማድረግ አለባችሁ? መጸለይ። ለምን? የጸሎታችሁ ውጤት ነው አገልግሎት። ክብር ለእግዚአብሔር ይሁን። እስቲ እግዚአብሔርን ጠይቁት። ይሄ እኮ ለእናንተም ለመንፈሳዊ እድገትም በጣም የሚረዳ ነገር ነው። በጣም የሚረዳቸው ነገር ነው። እግዚአብሔር ሰዎች ሳይለምኑ ይናገራቸዋል። በነገራችን ላይ ለምን በጣም በጠማማ መንገድ የሚሄዱ ከሆነ ወይንም እግዚአብሔር በተለየ መንገድ ሊያነቃቸው ከፈለገ ሳይለምኑም እግዚአብሔር ይናገራል። በጣም ኃይለኛ ነው እግዚአብሔር ሲናገር። ነገር ግን ለምናችሁ ግን እግዚአብሔር ሲናገር ግን ልዩና እጅግ የከበረ ነገር። ለምን? እናንተና እግዚአብሔር ስለምትተዋወቁ ምን ታረጋላችሁ? በጣም ትታነጻላችሁ። እግዚአብሔር ሲናገራችሁ ሰምታችሁታለና። እግዚአብሔር ይመስገን። እግዚአብሔር ይመስገን። አስተውሉ ወገኖች፣ ይሄ እውነተኛ ነገር ነው። ያየነው የኖርንበትን ነገር ነው መናገራችሁ። ስለዚህ ለምንድን ነው እንደዚህ የሚሆነው? አገልግሎት ውድ ወገኖቼ ቤተ ክርስቲያንን ለማነጽ የተሰጡ ናቸው። አገልግሎቶች ቤተ ክርስቲያንን ለማነጽ የተሰጡ ናቸው። ቤተ ክርስቲያንን ለማነጽ ውድ ወገኖቼ፣ ሰው የማይበላ ከሆነ ማን ነው ምግብ የሚሰራ? የማይጠጡ ከሆነ ሰዎች ማን ነው መጠጥ የሚያቀር? የማይለብሱትን ልብስ ለልጆች ማን ነው የሚገዛ? እንደ ፍላጎታችሁ ነው ለመታነጻችሁ የሚሆነውን ነገር የምታገኙት። እንደ ልባችሁ ዝግጅት ነው የምታገኙት። አንድ መስሪያ ቤት ብንሄድ የትኛው መስሪያ ቤት ፕሮዳክቲቪቲውን ኳሊቲ ውጤት ያለው እንዲሆን ለማድረግ የሰዎችን ኒድ አይተው ነው አይደለም የሚያዘጋጁት? የእግዚአብሔር ነገር ሁሉ የእግዚአብሔር ሕዝብ ላይ ያነጣጠረ ነገር። እግዚአብሔር ይመስገን። ስለዚህ ቤተ ክርስቲያንን ማየት መቻል አለብን። ቤተ ክርስቲያንን መሆን መቻል አለብን። እግዚአብሔር ከሌን ጎበኘው እንደሚባል፣ ገሌን ቀባው እንደሚባል በግለሰቦች ላይ ባተኮረ ነገር መንፈሳዊ ነገርን ማየት አደገኛ ነው። አደገኛ ነው። ብዙዎችን ብዙ ችግር ውስጥ የሚከት ነው። የማገለግለው አገልግሎት ምንም ላገለግል እግዚአብሔር ቢጠራኝ የሚገኘው ከእግዚአብሔር ሕዝብ የተነሳ ነው። ልክ ነው ወገኖቼ? እያስተዋላችሁ ነው? ስለዚህ የምናገለግልበት ጸጋ ከኛ የተነሳ እንደሚገኝ ማመን የለብን። ኒድ ያላቸው የእግዚአብሔር ሰዎች ስላሉ ለነሱ ነው የሚሰጠው። ስለዚህ መሸኛ በተደረገልኝ ቦታ ሁሉ ስላገለገልኳቸው ነገር ሰዎች በጣም እግዚአብሔርን እያመሰግኑ በየቦታ ይናገራሉ፣ ምስክርነታቸውን ይሰጣሉ። በሰጠሁት አገልግሎት የታነጹ ሰዎች ሆኑ እና ግን በሁሉም ቦታ የምናገረው ነገር አገልግሎት ማንም አገልጋይ ጋር ይሄ ውድ ወገኖች ይሄ መጽሐፍ እኔ ውስጥ አይደለም፣ እዚህ ጋር እንደተቀመጠ መጽሐፍ ሆኖ እዚህ ጋር እንዳለ እንደዚህ ማቀውን ነገር ነው የምነግራችሁ። እንደዚህ ማቀውን ነገር ነው የምናገለግለው አገልግሎት ጌታ ጋር ነው ያለው። እግዚአብሔር የተመሰገነ ይሁን። ለቤተ ክርስቲያን የተሰጠው ጌታ ጋር ነው ያለው። እኔ እንደፈለግኩኝ ከሸልፌ ላይ እንደማወርዳቸው መጽሐፍቶች አውርጄ የማገለግለው አገልግሎት አገልግሎት አይደለም። ዳትስ ኖት ሚኒስትሪ። ለዚህ ነው ብዙ ነገር ሰዎች ብዙ ነገር ኦርጋናይዝ አድርገው ያስተምራል፣ ወደ ሰው ልብ ግን አይገባም። የሰዎችን ልብ አይነካም። ሜካኒካል ነው፣ ኢንተሌክቹዋል ነው እና የአእምሮ ነገር ብቻ ነው። ውስጥን የሚያንጽ ጸጋ ያለው ለውጥ የሚያመጣ ነገር የለም። ለዚህ ነው ብዙ ችግር የሚኖረው በቤተ ክርስቲያን። ስለዚህ ለሁሉም ነግራቸው የነበረ ምንድን ነው? እኔ ያገለገልኩትን አገልግሎት ያገለገልኩት ከእናንተ የተነሳ ነው። አንዳንድ ሰዎች ብዙ ጊዜ ሳገለግል በተለያየ ጊዜ የሰጡኝ አስተያየቶች አሉ። አንድ ሰው እናገኛለን ወይ ድንገት ጨዋታ ላይ እንሆናለን፣ የእግዚአብሔር ነገር ከመጣ ያለኝን ዘረግፈዋለሁ። አንተ በየቦታው ፕሮግራም ባልተደረገበት ሁሉ የከበረውን ነገር ነው በአንድ የምታመጣው። እንዴት ነው እሱ? ለምን እንደው እኔ በሆነ ይህንን በደንብ ኦርጋናይዝ ሰዎች ሲይዙ አላገለግለውም ነበር ይላሉ። እንደዚህ ይዛችሁ የምታገለግሉትን አገልግሎት እስቲ ያሳዩኝ እላቸዋለሁ። እስቲ ፕሮግራም የምታወጡለትን አገልግሎት እስቲ ያሳዩኝ። ፕሮግራም ባወጣችሁለት ጊዜ ያ ነገር አይገኝም። የሳምራዊቱ ሱስ የመጣውን ህዝብ ሲሰበሰብ ነው የምናገረው አላለም የእግዚአብሔር ልጅ ኢየሱስ። እዛው ነው የተናገረው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔርን ህዝብ የቁጥሩን ማነስ ማየት የለብንም። አንዳንድ ሰዎች ህዝብ በዛ ሲል ሞቅ ይላቸዋል፣ አነስ ሲል ጭር ይልባቸዋል። አይ ሆፕ እኔ ይሄ ነገር አፌክት እንደማረገ መቼም እስካሁን የተረዳችሁ መስለኛል። እዚህ ባገለገልንበት ዛሬ ሞላ ሲል ሃሌሉያ ጌታ እንግዲህ ድንቅ ነገር ያረጋል። ስለበዛ የፓርላማ ምርጫ አይደለም የእግዚአብሔር ነገር። ኢት ዳዝንት ማተር። እግዚአብሔር ላንድም ሰው መልእክተኛ ያርጋን። ዳትስ ዋት ሚኒስትሪ ኢዝ። እግዚአብሔር ማገልገል ማለት የእግዚአብሔር ልጅ ግድ ሆኖበት አንዲት ሳምራዊት ሴት ከመንገዱ ወጥቶ እንዳገኛት፣ አይሁዳውያን በማይሄዱበት መንገድ ሄዶ እንዳገኛት፣ እኛንም እንደዛው ያረጋል። ያው ጸጋ ለምን ያ ጌታ ነውና ለቤተ ክርስቲያን የተሰጠው። እግዚአብሔር የተመሰገነ ይሁን። ስለዚህ የቤተ ክርስቲያን አገልግሎት የተያያዘው ከማን ጋር ነው? ከጌታ ጋራ፣ ለቤተ ክርስቲያን ከተሰጠው ጌታ ጋራ ነው። ስለዚህ እንዲያገለግል የሚፈልግ ሰው ሁሉ የእግዚአብሔርን ሕዝብ በበጎ ሕሊናና ሰፊ በሆነ ልብ እግዚአብሔር ሕዝቡን በሚያይበት ዓይን ማየት መቻል አለበት። ለምን አገልግሎትን ቡድን እየመረጥን ክላስ እየመረጥን አለ አይደለም፣ ሁኔታዎችን እያየን አለ ሰዎች የሚመርጡበት ሁኔታ ዚስ ዴይስ ቤተ ክርስቲያን ራሱ አይነቱ የተለያየ ነው የሆነ አይደለም። የተለየ ጸጉር አቆራረጥ፣ የተለየ አለባበስ ያላቸው ቸርች እንትን ሲሉ እዚህ ገብቼ እኔ ምን አደርጋለሁ የምትሉት አይነት ቸርች አለ በየቦታው። እና የተለያየ አይነት ምክንያቶች አላቸው ሰዎች ቤተ ክርስቲያን ሲመርጡ ሲሄዱም። ራሱ ውድ ወገኖቼ ቤተ ክርስቲያን ዥንጉርጉር ነች። የሚያሳፍር ነገር ያላቸው የሚመስሉ ብልቶች አሉ። ለነሱ እግዚአብሔር ምን እንደሚያረግ ማየት አለብን። አንደኛ ቆሮንቶስ ምዕራፍ 12ን ተመልከቱ። ምዕራፍ 12 ቁጥር 22 ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ምን አይነት ብልቶች ናቸው ይልቁን የሚያስፈልጉት? በጣም ተጨናችሁ ያዙት ይሄን። እግዚአብሔር የተመሰገነ ይሁን። ምን አይነት ብልቶች ናቸው ይልቁን የሚያስፈልጉት? ደካማ የሆኑ ብልቶች ይልቁን የሚያስፈልጉ ናቸው። ይሄንን እናትና አባት የሆኑ በሽተኛ ልጅ ያላቸው ደካማ ልጅ ያላቸው ናቸው። አንድ በጣም የማውቀው ሰው አለ። ልጁ የወለዳት ልጅ እንዴት እንደምታምር ልገልጥላችሁ አልችልም። ከወለደ ከትንሽ ጊዜ በኋላ ልጅቱ ከተወለደችበት ጊዜ አንጻር ልታሳየው የሚገባ ለውጥ፣ የእድገት ለውጥ ባለመታየቱ በጣም እናቷ ትበሳጭባታለች። አንቺ ዝም ብለሽ መብላት ብቻ ነው፣ ብድግ በይ እንጂ እንዲህ በይ ትላታለች። በቃ ፎርሱ ሁሉ ያደርጓታለች። ምን ይሏታል? ልጅቱ ምንም የሚነቃነቅ ነገር የላትም። ቢያዩ ምንም ነገር የላት። ሲያዩት ምንም በሽተኛ ፈጽሞ አትመስል። ከዛ ሐኪም ቤት ወሰዷት። ያቺ ልጅ ሬር የሆነ ዲዚዝ እንዳላት ተነገረ። ቅርብ ጊዜ ደውዬ ስጠይቅ ስለነሱ ስቲል ያቺ ልጅ በህይወት አለች። አማሜዝድ 6 ዓመት ራሱ መኖሯ በህይወት አትኖርም ነው ያሉት። ብትኖርም አትናገርም፣ አትሄድም፣ ምንም አትልም። አባትየው ይህን ሲሰማ የስልክ ደውሎልኝ የጮኸውን ጮትና ለቅሶ ላስረዳችሁ አልችልም። እኔ ከቢሮ በርሬ ነው የሄድኩት እንዳለ። ነገር ግን ይሄ ሰው ተምሯል። ትልቅ ማዕረግ፣ ትልቅ ስራ ላይ እግዚአብሔር አድርሶታል። ሌሎች ልጆች ሁሉ ወልዷል። ጤነኛ ልጆች ያሉት ይችን ልጅ የሚወድበት ፍቅር ይሄ ነው የሚባል አይደለም። እንዴት እንደሚወዳት እግዚአብሔር ደካማ የሚመስሉ ብልቶችን በጣም በጣም ትኩረት ይሰጥባቸዋል። እግዚአብሔር የተመሰገነ። ስለዚህ ቤተ ክርስቲያን ውስጥ ስትሬንግዝ ያለውን ነገር አይደለም የምንፈልገው፣ ዊክነስ ያለውንም ነገር መፈለግ መቻል አለብን። የአካል ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። እግዚአብሔር የተመሰገነ። የእግዚአብሔር ጸጋ በአማረ ሁኔታ ከውስጣችን እንዲወጣ ከፈለግን፣ አገልግሎት ላይ ስንገባ እግዚአብሔርን ልናስተናግደው ከፈለግን፣ ይሄ እውነት የገዛን ሰዎች መሆን አለበት። ምክንያቱም አንዳንድ ጊዜ ሰዎችን ስናገለግል የምናየው ነገር አለ። አንድ ዘመድ አለኝ እና አንድ ወንድም አለ ያ ወንድም ዛሬ በጥሩ ሁኔታ ነው ያለው። ነገርም ግን ወደዚህ ደረጃ ከመድረሱ በፊት more than 33-34 years ይመጣል ወደ ጌታ ይመለሳል ሁሉ ጊዜ አሉት ቀናት እግዚአብሔር ወይ በአመት አንዴ ወይ በሁለት አመት ወይ በሶስት አመት እፈልገዋለሁ ልቤ ይፈልገዋል እሄዳለሁ ጫት ሲቀም አገኘዋለሁ ብዙ ጊዜ ጫት አስተፍቼ ንሳ አስገብቶ ሲጃራ አስጥዬ ጸልዬ በቃ ያለቀሰን መጣለ በማግስቱ በደንብ መስመር ለማስያዝ ሲመጣ ግጥም ገጥሞ ሁሉ ይጠብቀኛል ከተወሰነ ጊዜ በኋላ ደግሞ እንደገና ዘው ይገባል እንደገና ዘው እንግዲህ እግዚአብሔር ያሳያችሁ 38 አመት እና ይሄ የሱ ዘመድ ምን አለኝ እሱ ምንን አይደለም ባክ በሱ ተስፋ ቆረጥ ይለኛል ወገኖቼ እንደኔ ያለ ባህሪ እኔ ትግስት የለኝ I hope you understand this. At least ቀድሙ እንኳን እና ምንድነው መሰላችሁ የሚያተጋን ጸጋ ከየት ሊመጣ ይችላል? ይሄንን ልጅ የሚፈልግ ልብ ከእኔ ላመጣው እንዴት ይችላል? በተለይ እንደኔ ያለ ሰው ሲኖረው ይሄ እግዚአብሔር መሆን አለበት መባል አለበት አይደል? ሶ የእግዚአብሔር ጸጋ ግድ ይለናል። ከባህሪያችን ጋራ የማይሰራ ጸጋ ነው በውስጣችን ይሰራ። ለምን የእግዚአብሔር ጸጋ እኛን ፈልጋቸው ምንላቸው ብልቶች ላይ ያተኩራል። ክብር ለእግዚአብሔር ይሁን። ይሄንን ቫልዩ ሲስተማችን ሚዛናችንን ሲያስጠነን እግዚአብሔር ወገኖቼ አገልግሎትን ምንለካው በመናገለግላቸው ሰዎች ማንነት በቁጥራቸው ብዛት በክብራቸው በምን አይደለም በፍጹም አይደለም የምናገለግለው አገልግሎት እግዚአብሔር ሰጥቶን ማንንም ሳምራዊት ሴት አምስት ባሎች ከነበሩ አሴት ጋር ማይረባ ህይወት ያላትንም ሴት የእስራኤል አምላክ እግዚአብሔር ልጅ ናዝሬቱ ኢየሱስ ከሰማይ ሰማያት የወረደው ጌታ ግድ ሆኖበት ካገለገላት እኛም እንደዛ መሆን አለብን። ስለዚህ የሚያገለግል ሰው ልቡ በነጻ ለማንም የሚሰጠውን ጸጋ የሚያስተናግድ መሆን አለበት። ያገልግሎታችን ቫልዩ ሲስተሙ ካልታረመ ለእንደዚህ ያለ አይነት የጸጋ አሰራር ለእግዚአብሔር ሚዛን የማይመች ከሆነ ሁኔታ አይተን አላ አይደለም ምናገለግልበትን ኢንቫይሮንመንት የሰዎችን አይነት አይተን ምንሄድ ከሆነ እሱ የጌታ ስራ አይደለም። እግዚአብሔር ይግረዘን። ስለዚህ ተመልከቱት ምን እንደሚል ይልቁን የሚያስፈልገው ነው ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር ምን እናረጋቸዋለን እናለብሳቸዋለን ያልከበሩት ላይ ያከበረው ላይ ጨመር። ስለዚህ እግዚአብሔር ጸጋ በቤተ ክርስቲያን የሚመጣው ያልከበሩት ላይ የደከሙት ላይ ነው የሚመጣው። ክብር ለእግዚአብሔር ይሁን። አይኖቻችንን እግዚአብሔር ይኳልልን። እግዚአብሔር አይኑ ያረፈበት ቦታ የማየት ጸጋ እግዚአብሔር ይስጣል። እግዚአብሔር ሊያከብራቸው የሚፈልጋቸው ያሉበት ቦታ ጋር ነው ልባችን መሆን ያለበት። ነገሮቻችን ግን ከራሳችን ጥቅም ሰዎች ሊያመጡልን ከሚችሉት ብድራት የተነሳ ብንሄድ በእግዚአብሔር ቤት ውስጥ ነጋዴዎች ነው የምንሆነው። ነጋዴዎች እንሆናለን። የእግዚአብሔር ጸጋ የሌለበት አርቲፊሻል ህይወት እንኖራለን። ያ የቤተክርስቲያን መታነጽ አመጣም የእግዚአብሔርን ክብር አያሳይም። ውድ ወገኖቼ ሰዎች አይታነጹም ጌታም አይከብርም። እግዚአብሔር ይህን ሁሉ ያስወግድልን። ስለዚህ አገልግሎት የሚያገለግሉ ሰዎች እነዚህን ጉዳዮች ማየት አለባቸው። ዛሬ አንድ ሰው ብናገኝ የጌታ ነገር ልባችን ከከፈተ ካተጋን ያ ጸጋ በትጋት መልክ የመጣልን ጸጋ በመከር ቢሆን በተለያየ በተሰጠን ጸጋ በሚናገለግለው አገልግሎት ለዛ ሰው መጥቶ ከሆነ ያንን በማስተናገዳችን ውድ ወገኖቼ ላስረዳችሁ አልችልም። የሚያገለግል ሰው ያለው ጥቅም በማገልገሉ የሚያገለግላቸው ሰዎች የሚያተርፉበትን ጸጋ ያተርፍበታል። አንድ ሚስተር ልንገራችሁ። ብዙ ሰዎች ትምህርት ሲያስተምሩ እንዴት ነው የቶፒክ አይነት ይመርጣሉ እና ምን አይነት ይመርጣሉ? አድቫንስድ የሆነ ትምህርት አስተማሪ ሆኖ መታየት ይፈልጋሉ። አዋቂ መሆን ይፈልጋሉ። ቶፒኩ ኮምፕሌክስ ቢሆን እንዴት ነው ጥሩ አስተማሪ ጥሩ አዋቂነታቸው የሚታይበት ነው። ሪሊ ልብ በሉና ተመልከቱ። ስድስት ዓመት የዩኒቨርሲቲ ተማሪዎችን ሳገለግል እስከ ዛሬ ተማሪዎች የማይረሱት አገልግሎት ያገለገልኳቸው ኢየሱስን መከተል የሚባል መጽሐፍ ትንሽ መጽሐፍ የሰይጣን መንገድ የኢየሱስ መንገድ ይያልኩ ያስተማርኩ ይሄን ትምህርት ሳስተምር በሳምንት ውስጥ ሚኒማም አራት ቦታ አስተምራለሁ ኤቭሪ ይር አስተምራለሁ በሳምንት ሚኒማም አራት ቦታ አስተምራለሁ ሁሉ ጊዜ ብታምኑም ባታምኑም ነው ምነግራችሁ ግራጁዌት ያደረጉ ልጆች ኢየሱስን መከተል ሳሰጠኝ እንዳልሄድ እስኪሉ ድረስ ይናፍቁታል ኢየሱስን መከተል ሳስተምር ያው እንግዲህ ትምህርቱን የተለመደም ስለሆነ የታወቀ ነው ኦልሞስት አይመስላችሁም አራት ጊዜ በአውትላይን መልክ የተዘጋጀ ነገር ቢያንስ ቢያንስ ይዘዋለሁ በቃል የማያስ ነገር ብዙ አለኝ እኔ ነገር ግን በእውነት የእስራኤል ቅዱስ ጌታ ምስክር ነው የጌታን መገኘት ለፈለገ አገልግሎት ኮንፈረንስ ላይ ስንት ሺህ ህዝብ የተሰበሰበበት ቦታ አስተምራለሁ በዛ ቦታ ጌታን እንደምፈልገው በዛ ቦታም ኢየሱስን ፈልገዋለሁ እውነተኛ ነገር ነው መናገራችሁ ጌታ ሆይ ብዬ ለማክፈቻ አይደለም ጸሎቱም ጸልዩ ከልቤ ፈልገዋለሁ ጌታ የጌታን እጅ ያዩ ነው የሚሄዱት ልጆቹ እግዚአብሔር ተናገረኝ ይያሉ ነው የሚሄዱት ለምን ኢየሱስን መከተል ነው የህይወት እንጀራ የሆነውን ኢየሱስን መከተል ነው ትምህርት ኢንፎርሜሽን አይደለም ለኔ እዛ ቦታ ጌታ ጸጋው ይመጣል ከተወለዳችሁ ጀምሮ እንጀራ የበላችሁ እስቲ ቢያንስ ቢያንስ ከአራት አመት እድሜ ጀምሮ እንጀራ የበላችሁ ዛሬ የምትበሉ ከትላንትና ወዲያ ነው መቼ በጣም እርቦኝ ነበር ቁርስ መሳም ምናምን ሳልበላ እቤት መጥቼ እንጀራው እንዴት እንደጣፈጠ ላስረዳችሁ አልችልም ግን ያው እንጀራ አለ ዛሬ ግን መብላት ሳልበላው ነው ያልኩት ለምን እሺ ኢየሱስ ከራበን የትም ይሁን ሲስተናገር ይጣፍጣል ግልጽ ነው የአገልግሎት ምስጢሩን ነው የነገርኳችሁ አለሁት የአገልግሎትን ምስጢሩን ነው የነገርኳችሁ አለሁት የአገልጋዮች ደስታቸው ይሄ ብቻ ነው ሚካኤል ገብርኤል ሱራፌል ብዙ መላእክቶች አሉት አላፋት እግዚአብሔር እነዚህ መላእክቶች ደስታቸው በሄቨን መሆን ደስ ይላቸዋል ኦፍ ኮርስ ሄዶ ወደ መሬት ሲባሉስ እኔ ብቻ ነኝ እንደምሄደው ምን ይመስላችኋል ቅያሉ ነው የሚመጡት ኃይላቸው ለተላኩበት ነገር የሚለቀቀውን ጸጋ ማስተናገዳቸው ደስታቸው የሚመጡት በእግዚአብሔር ኃይል ነው የሚመጡት በእግዚአብሔር ክብር ነው አንድም ሰው አገልግሉ ስታገለግሉ በእግዚአብሔር ጸጋ ውስጥ ሆናችሁ ነው የምታገለግሉ ኢንፎርሜሽን እና ዝም ብለን ትምህርት ሜካኒካል ከመሰለን እንዳትታለሉ አሮጊት ሴቶች በመጽሐፍ ቅዱስ ውስጥ ሊያገለግሉ የሚችሉት አገልግሎት ምን ሊሆን ይችላል ሐዋርያ ጳውሎስ ለአሮጊቶችን ሲናገር የተናገረውን ቃል ላንብብላችሁ የሚገርም ነገር ቲቶ ምዕራፍ 2 ቁጥር 3 ላይ እንዲሁም አሮጊት ሴቶች አካሄዳቸው ተመልከቱት እነዚህ እንግዲህ አሮጊት ሴቶች ናቸው እንደውም በ60 አመት እድሜ ማነስ የለባቸውም ይባሉ ናቸው ለቅዱስ አገልግሎት የሚገባ ለምን አገልግሎት የሚገባ ለቅዱስ አገልግሎት የሚገባ አሮጊት ሴቶች ለቅዱስ አገልግሎት ምን ነው የሚሰሩት ምንም ይስሩ ምንም አገልግሎቱ ምንድነው ቅዱስ እኛ የማይታየን ቅድም ደጋግሜ እንደተናገርኩት ሰሞኑንም እንዳስተማርኩት የእግዚአብሔርን ቤት ስናይ ወግ ማረግም ባለውም የተደራጀም ስላልሆነ ኢቫንጀሊካል ነገር አትሊስት ካቶሊክ ኦርቶዶክስ ቢሆን እግዚአብሔር ቤት ገና ሲገቡ እንኳን ሰዎች ምን ያረጋሉ ይፈራሉ አረማመዳቸውም ለማውራትም ሁሉ ይጠነቀቃሉ ለምን ያ ቦታ ምንድን ነው ቴምፕል እኛ ግን እኛ ቴምፕል ነን እኛን እንኳን ቴምፕል ወፈፌ ነው ምን መስለው አይደለም ስንሰበሰብ ምንድነው ምን ሆነ የቴምፕል ባህሪ የለንም እነዚህ ግን
ቴምፕሉን ግርግዳውን ጣራውን በውስጡ ያሉትን ስዕሎቹን እጣኑን ምኑን መብራቱን ልዩ አድርገው ስለሚያዩ እዛ ሲገቡ ለዛ እየተጠነቀቁ ይገባሉ።
የኛ ቴምፕል እኛ ነን፣ የጌታ ቴምፕል የሆነው እኛ ነን። እርስ በርሳችን እንደዚህ መታየት ብንችል መገናኘታችንን ዛሬ ያለ ማን ነው? ስንት ሰው ነው ያለው? ስንት ሰው ነው ያለው? ይታያል ሰው ቅም አይለው በርከት ሲል ወደ ኋላ ያሉ ብዙ ጊዜ ሰዎችን ሳይ አይ ዛሬ ሰው መጥቷል ሞላ ሞላ ይላል ነገራቸው። ትንሽ ሰው ቢሆንስ? ኢየሱስ ይምጣ እንጂ አንድ ሰው ብቻ ቢሆን ኢየሱስ ይምጣ እንጂ። እዛ ቴምፕል ሲገቡ ሰዎቹ ካህኑ ማን ነው? የሚቀድሰው ማን ነው? የበራው ሻማ አይነቱ ምንድን ነው አይሉ። ያንን ጉዝ የሆነውን ቴምፕል አክብረው እግዚአብሔር አለ ብለው ብቻቸውን ገብተው ጸልይ ይወጣል። እኛ እግዚአብሔርን በዛ ማግኔቲዩድ አናየው። እግዚአብሔር እይታችን ይቀየርልን። እዛ ቦታ መብራት የሚያበሩ ሰዎች መብራት ሻማ መለኮስ ትልቅ ስርዓት ሊፈጽሙ እንደሚችሉ ስለሚገባቸው ተጠንቅቀው አለባበሳቸው አረማመዳቸው ተጠንቅቀው ያደርጉታል። እኛ የእግዚአብሔርን ነገር በሙሉ ሰውየውን ሁኔታውን ምናምን አይተን ነው አለ አይደለም። ይሲ አይምሯችን ስለ ቤተ ክርስቲያን እይታችን እነዚህን አሮጌቶች ይነግራቸዋል። አካሄዳቸው ለቅዱስ አገልግሎት የሚገባ ለቅዱስ አገልግሎት የሚገባ ምንድን ነው የሚሰሩት? ጢሞቴዎስ ላይ ሲናገር አንደኛ ጢሞቴዎስ ምዕራፍ 5 ላይ ባልቴት በመዝገብ ቁጥር 9 ላይ ምዕራፍ 5 ብትጻፍ እድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን በማሳገድ በማሳደግ እንግዶችን በመቀበል የቅዱሳንንም እግሮች በማጠብ የተጨነቁትንም በመርዳት በጎንም ሥራ ሁሉ በመከተል ይህንን መልካም ሥራ በማድረግ የተመሰከረላት ልትሆን ይገባል ይላል። ምንድነው ሊሰሩ የሚችሉት? ይሄን ነው ቅዱሳን ሲመጡ ግርማታ እንግድነት ሲመጡ አያችሁት። ልጆችን ማሳደግ ሪሊ ኦ ብዙ የእግዚአብሔር ሰዎች የኖሩትን ታሪክ ብታዩ የሚያስደንቅ ነገር ነው። ብራዘር አንድሮ የሚባል ሰውነቱ ክለምሲ የሆነ አለ አይደለም ጤናማ የሆነ ሰውነት ሙሉ በሙሉ ጤናማ የሆነ ሰውነት የሌለው ሰው ጌታን በጣም ከመውደዱ የተነሳ ጌታ ሆይ ላንተ እኔ ምንም ልሆንልህ አልችልም፣ ግን ፍቅሬን ላንተ ለመግለጥ ገዳም ውስጥ ገብቼ ኪችን ውስጥ ሳህን አጥባለሁ ቃጥባለሁ አለ። That's only the place where I fit እኔ ማስፈልግበት ቦታ ክለም ሲሆነ ሰው ያ ሰው ኪችን ውስጥ እቃ እያጠበ ጌታውን ለጌታ ያለውን ፍቅሩን እየገለጠ የኖረውን ኑሮ ሲናገር በቴምፕል ውስጥ ያለ ስራ የምሰራ ቴምፕል ውስጥ ያለው ይመስለኛል ይላል። የጌታን መገኘት የተለማመደውን ልምምድ በክርስትና ሊትሬቸር ውስጥ ክላሲክ ከሚባሉ መጽሐፍቶች እንደሱ መጽሐፍ ብዙ የተነበበ መጽሐፍ ብዙ መጽሐፍቶች ብዙ ተነበዋል። መጽሐፍ ቅዱስ ሌሎችን መጽሐፍቶች በጣም 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 በጠለቀ መንፈሳዊ ህይወት የሚያልፉ ሰዎች ሳነቡት ያልቀሩት መጽሐፍ ቢኖር የሱ መጽሐፍ ክለምሲ ምንም እዚህ ገባም አይባል ኪችን ውስጥ ለሰራው ስራ ለሱ ያ በዛ ቦታ የሚያረገው ነገር ጌታውን ከመውደዱ የተነሳ የሚያረገው ነገር ድስት ነው የሚያጠው እቃቃቃ የተንጋጨ የተምታታ ድምጽ ያሰማልበት ቦታ ውሃና ሳሙና ነው ተላላኪ ነው። ለጌታ አራት የሚሆን ወይን አምጣ ሲባል እየሄደ እቃ ሁሉ እንዳይሰበርበት እየተጠነቀቀ ነው የሚሄደው። የተለማመደውን የጌታን መገኘት በከበረ ህይወት ያሉ ሰዎች ሁሉ እንደርሱ አርገኝ ብለው ይመኛሉ። ጣም የተማረ ሰው ሚስዮናዊ ሆኖ በሌላ ሀገር ግብስ ያለው መንፈሳዊት እግዚአብሔር ሲያለማመደው በጻፈው መጽሐፍ የብራዘር አንድሩን ለጥፎ ነው አብሮ መጽሐፍ የጻፈው። በጣም የሚነበብ መጽሐፍ ነው። ሲጽፍ መጽሐፍ ለጻፉን ብሎ አይደለም የሱ ህይወት የማረካቸው ሰዎች ከነሱ ጋር ሲጻጻፍ የመለሰላቸው መልስ ነው መጽሐፍ ሆኖ የተጻፈው። በነገራችን ላይ መጽሐፍ ልጻፍም የሚልም አቅምም ያለው ሰው አይደለም። የተለማመደ ጌታን መገኘት ኪችን ውስጥ ስለዚህ ጌታን ማገልገል ከፍራትና ከሁኔታ ጋር የሚያዝ አይደለም፣ ከልብና ከመረዳት ከማስተዋል ጋር። ማንን? ጌታን። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ ይሄንን ብትረዱ ሰው ለምታገለግሉት አገልግሎት አቴንሽን ሰጠ አልሰጠ ለምናደርገው ነገር። ብዙ ሰዎች በነገራችን ላይ በጣም በጌታ ፊት ሆኖ የሚጸልዩ በጓዳ የሚጸልዩ ሰዎች በአደባባይ መታወቅ የማይፈልጉበት ምክንያት ለምን እንደሆነ ታውቃላችሁ? በድብቅ ባሉበት ጊዜ ይበራላቸው እግዚአብሔር ክብር ይያለ። የማንን ክብር ይፈልጋሉ? የእግዚአብሔርን ክብር ያየ ሰው የማን ክብር ይፈልጋል? የጌታን እጅ ያያችሁ ብታገለግሉ የሰው አድናቆት መጣ አልመጣ፣ ደገፈ አልደገፈ፣ አደነቃችሁ አላደነቀ ምንም ማተር አያደርግም። እግዚአብሔርን አይታችሁ ያገለገላችሁ ከሆነ ለምን? የእግዚአብሔር ጸጋ ልዩ ጸጋ ነው። ዶሮ ልጆች ያሉ ሰዎች ዶሮ ወጥ ሲበሉ ምን ይላሉ? እጃቸው መታጠብ አይፈልጉም፣ አብሯቸው እንዲቆይ። ይሄ ሳሙና ያላቀቀዋል። ቢያሸቱት ወደ ሆድ አይገባም፣ አፍንጫ ላይ ብቻ ነው የሚቀረው። የጌታ ጸጋ ግን ልዩ ነው። እግዚአብሔር የተመሰገነ ይሁን። ከሰው ጋር፣ ከሁኔታ ጋር፣ ከአድናቆት ከክብር ጋር የእግዚአብሔርን ስራ ለመስራት የሚፈልጉ ሰዎች ሁሉ ደሞዛቸውን እዚሁ ነው የሚቀበሉት። እሱም ያልቃል ይመጣል። አንድ ቀን ደሞዝ ከሰው የተቀበሉት ሁሉ ባዶ ነው የሚሆነው። እግዚአብሔር የተመሰገነ ይሁን። ስለዚህ አገልግሎትን ስንመለከት የእግዚአብሔር ቃል የሚለውን ሁለት መሰረታዊ ነገሮች ላሳያችሁ እወዳለሁ። ቢያንስ አንዱን እንኳን ብናይ ዛሬ ደስ ይለኛል። አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ቁጥር 4-5 ላይ በሰው ወደ ተጣለ። አያችሁት እንዴት እንደሚጀምር? በሰው ምን ወደ ተደረገ? አያችሁት ግብዣው? እንግዲህ ተመልከቱት። በሰው ወደ ተጣለ። እስኪ አብራችሁኝ በሉት። ወደ ተጣለ ማለት ምን ማለት ነው? አስፈላጊ ሆኖ ያልተቆጠረ። ይሲ በሰው ወደ ተጣለ፣ በእግዚአብሔር ዘንድ ግን ምን ወደ አለ? ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ምን ያረጋችሁ? እየቀረባችሁ። በሌላ አባባል ይሄን ጌታ የሚጠጉ ሰዎች ሁሉ እሱን የጣሉት ሰዎች እንደ ጣሉ እነሱንም ይጥሏቸዋል። ስለዚህ ወደዚህ ሰዎች ወደ ጣሉት የሚቀርቡ ሁሉ ከሰው ጋራ ያላቸው ነገር ማተር አያረግም። በእግዚአብሔር ዘንድ ግን ወደ ተመረጠ ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ምን እንሆናለን? እሱ ጋር ስንጠጋ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን አርጉ? ተሰሩ። ክብር ለእግዚአብሔር ይሁን። አያችሁት? ይሄንን ምስጢር በጣም አድርገን ልናስተውል ያስፈልገናል። ስለዚህ ሁለት ትልልቅ ነገሮች አሉ። ወደዚህ ወደ ሕያው ድንጋይ እንቀርባለን። በሌላ አባባል ለአገልግሎት እኔን ተፈላጊ የሚያደርገኝ ነገር የመጀመሪያው ስቴፕ በመንፈሳዊ ህይወታችን ችሎታችን አይደለም፣ ፍላጎታችንም አይደለም፣ ሰዎች እንድናገለግል መፈለጋችሁ አይደለም። እኔ አገልጋይ መሆን የምፈልገው ሰው ጌታ ጋር የምጠጋበት መጠጋት ነው የኔን ተፈላጊነት ከፍ የሚያደርገው። ስለዚህ ጌታን እንዲጠቀምብን ወደ ጌታ መጠጋት። እግዚአብሔር የተመሰገነ ይሁን። ዛሬ ታይምስ ስኩዌር ቸርች የሚባለው ኒውዮርክ ውስጥ ያለ ቸርች፣ መቼም ያንን ቸርች ሳታዩ እንዳትመጡ ኒውዮርክ የምትሄዱ ከሆነ ኤኒ ታይም። ታይምስ ስኩዌር ቸርችን የጀመረው ዴቪድ ዊልከርሰን የሚባለው ሰው ፔንሲልቬኒያ ውስጥ በገጠር ውስጥ በአንዲት ቤተ ክርስቲያን ያገለግል የነበረ ሰው። ይሄ ሰው ፎር ሰም ሪዝን መንፈሳዊ መነቃቃት በውስጡ መጣ። ቴሌቪዥን ከቤቱ አወጣ። ኑሮውን በሙሉ አስተካከለ ለጸሎት እንዲመቸው፣ እግዚአብሔርን ለመፈለግ ወደ እግዚአብሔር የመጠጋት ነገር መፈለግ ጀመረ። በገጠር ውስጥ ባላገር ውስጥ የሚያገለግል የገጠር ፓስተር ነበር። ከዛ ታሪክ ነው ጌታን መጠጋ ሲጀምር ኒውዮርክ የከተተው። ዛሬ በኒውዮርክ ውስጥ የገሃነም ደጅ ጋ ያለች ቤተ ክርስቲያን ንገረኝ ብትሉ ታይም ስኩዌር ቸርች ነው። ዩ ሃቭ ቱ ሲ፣ ሄዳችሁ ማየት አለባችሁ ምን ማለት እንደሆነ። ስንት እርኩሰት ክፋት የሚካሄድበት ቦታ እንዴት ያለ ብርቱ ቤተ ክርስቲያን በዛ እንደተከፈተ ማየት ትችላላችሁ። እግዚአብሔር ይመስገን። ሰዎች ጌታን ሲጠጉት ይፈለጋል። ተፈላጊነት የሚመጣው ጌታን ምን በማድረግ ነው? በመጠጋት የሚመጣ። ብዙ ሰዎች በስልጠና ይመስላቸዋል አገልጋይ የሚሆኑ እና በቤተ ክርስቲያኑ ስልጠና 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 ይሰጣል። አዎ ሰዎችን በተለያየ ነገር ማሰልጠን ክፋት የለውም። ይሁን እንጂ ጌታን ያልተጠጋ ሰው ስናሰለጥነው ብንውል ስናስተምረው ብንውል ምን ሊሆን ነው? ምንድን ነው የምናደርገው? እኛ ሳንሰለጥን ያገለገልነውን አገልግሎት ሁሉ የሰጠን እግዚአብሔር ልጅ ኢየሱስ ክርስቶስ ስለ ምስክርነት ተምረን አይደለም። ሃው ቱ ዊትነስ ማንም አላስተማረኝም። እኔ ሃው ቱ ዲሳይፕል አላስተማረኝም። ጌታን ስንጠጋው ያገለገልነውን አገልግሎት የሚመስል አገልግሎት የለም። ወገኖቼ ዛሬ ከስልጠና ጋር ውሃ ማንቦጫረቅ ነው የሆነው የበዛው። ስለዚህ የመጀመሪያ ትልቅ ነገር በሰዎች ህይወት ውስጥ መሆን ያለበት ጌታን መጠጋት። ሃው ዱ ዊ ዱ ዛት? በጸሎት። ሃው ዱ ዊ ዱ ዛት? ቃሉን በማንበብ በጸሎት። ጌታን መጠጋት። ለምን? ይሄ ያው ድንጋይ እኛን ያው ድንጋይ ያደርገናል። የእኛን ቫሊዩ ይቀይረዋል። ወደ ያው ድንጋይ የተጠጋ ህይወት ያገኛል። ያ ህይወት ይነካናል። ጌታን የተጠጋ ሰው ሁሉ ተፈላጊ ይሆናል። ፎር ሰም ሪዝን እስኪ ለሰው አትናገሩ። ይህንን በኤክስፔሪየንስ በህይወታችሁ ማየት ትችላላችሁ። እስቲ የተለየ ጊዜ ከጌታ ጋር ውሰዱ። በሰው ዘንድ ተፈላጊነታችሁ ራሱ ቫሊዩ ያላችሁ ትሆናላችሁ። ፎር ሰም ሪዝን ሰው ሁሉ ያከብራችኋል። የምትፈለጉ ትሆናላችሁ። ለምን? ውድ ወገኖቼ ጌታ ጋር ተጠግቶን በነበረበት ሁኔታ የሚቀጥል ሰው የለም። የእግዚአብሔር ስም የተባረከ ይሁን። ስለዚህ የመጀመሪያ የምናደርገው ጌታን መቅረብ ነው በጸሎት። ልባችን ሁሉ ወደ እሱ ነው መገስገስ ያለበት። በጸሎት በናፍቆት ጌታን የሚል ልብ እንዲኖረን ይህን ጸጋ እግዚአብሔር እንዲሰጠን መፈለግ። እግዚአብሔር የተመሰገነ ይሁን። ጴጥሮስ ወደ እርሱ እየቀረባቸው የሚለውን ሐዋርያው ጳውሎስ ራሳችንን እያቀረብን በማለት ሮሜ 12 ላይ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ራሳችሁን አቅርቡ ይላል ጳውሎስ። መንፈሳዊ ነገር ለገባቸው ሰዎች፣ በክርስቶስ ሕይወት መንፈስ ሕግ መኖር ምን እንደሆነ ላስተማራቸው ሰዎች እንግዲህ መንፈሳዊ ሕይወት እንደዚህ የሚኖር ከሆነ በእሱ ሕይወት የሚኖር ከሆነ አቅርቡ ሰውነታችሁን ይላል። ጴጥሮስ ደግሞ ሕፃናት ለሆኑት ነው የሚናገረው። የቃልን ወተት ተመኙ ከዛ ወደ እሱ ቅረቡ ይላቸዋል። ኢየሱስን ሳንቀርብ በአገልግሎት ላይ ቫሊዩ ያለን ሰዎች አንሆን። ጸሎታችን ኔቸሩ ይቀየራል። ንግግራችን ይቀየራል። ሰዎች ፎር ሰም ሪዝን ኳሊቲ ታይም ከእግዚአብሔር ጋር የሚያሳልፉ ሰዎች ነገራቸው ሁሉ ጣዕም ያለው ይሆናል። ኢየሱስ ነክቷቸዋል። ንግግራቸው ጣዕም አለው። አመሰካከራቸው፣ አሰባበካቸው፣ አስተምህሯቸው ምንም የክርስቶስ ማንነት ዳሷቸዋል፣ ተጠግተውታል እና ጣዕም አላቸው። ክብር ለእግዚአብሔር ይሁን። እግዚአብሔር ይህንን መጠጋት ይስጠን፣ ጌታን መቅረብን ይስጠን። ስለዚህ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ውድ ወገኖቼ ለአገልግሎት ብቁ እንድትሆኑ ነው የሚለው። መንፈሳዊ መስዋዕት አቅራቢዎች ለእግዚአብሔር እንድትሆኑ። አያችሁት? እግዚአብሔር የተመሰገነ ይሁን። ጴጥሮስ በመንፈሳዊ ሕይወታቸው ጻናት ለሆኑት ነው የሚጽፈው። አሁን እንደተወለዱ ጻናት የቃልን ተመኙ ወተት ተመኙ ለሚላቸው ነው። በሁለቱም መልእክቶች በጳውሎስና በጴጥሮስ መካከል የተነገራቸው ክርስቲያኖች ራሳቸው ለእግዚአብሔር መንፈሳዊ መስዋዕት አድርገው ማቅረብ እንዳለባቸው ይነገራቸዋል። ዳትስ ወይን እግዚአብሔር እኛን መጠቀም ይጀምራል። ሳንሰጠው ራሳችንን ብዙ ሰው ጊዜውን የሚሰጠው ለእግዚአብሔር። ጊዜያችንን ሰጥተን አገልጋዮች አንሆንም ራሳችንን ሳንሰጥ። ጊዜያችንን ሰጥተን የምናገለግለው አገልግሎት ትክክል አይደለም። ራሳችንን ነው የምንሰጠው። እግዚአብሔር የተመሰገነ ይሁን። መስዋዕት ሲቀርብ ለሚቀርብለት አምላክ ደስ የሚያሰኝ መሆን አለበት። ይህ እንዲሆን ክርስቲያኖች ወደ ጌታ መቅረብ አለባቸው። ጌታን በመጠጋት እሱን በመቅረብ የሚመጣ ለውጥ አለ። መንፈሳዊ ነገሮችን በየትኛውም መልካቸው ከጌታ ጋር በማገናኙን ሁኔታ ብናደርጋቸውም ሆነ ብንሆናቸው አክት እንኳን ብናረግ ምንም ነገር በህይወታችን ሊፈይዱ አይችሉም። ይህ ነገር የቱንም ያህል እውነት እንደሆነ ለመረዳት ከተፈለገ ኤፌሶን ምዕራፍ 2 ቁጥር 10 ምን ይላል? እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። የእግዚአብሔርን ሥራ ለመስራት መፈጠር ያስፈልጋል ነው የሚለው። ስለዚህ ችሎታና ጊዜ አይደለም የሚጠይቀው፣ መፈጠር። በክርስቶስ ባገኘነው ማንነት ክርስቶስን በመጠጋት በሚገኝ ህይወት ነው የምናገለግለው። ሐዋርያ ጳውሎስ ጢሞቴዎስን መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይላል። በመንፈስ ቅዱስ ኃይል የሚጠበቅ አደራ ነው አገልግሎት። በሰው አቅም ይሆን አይደለም፣ በሰው ችሎታ ይሆን አይደለም፣ በሰው ባህር ይሆን አይደለም፣ በመንፈስ ቅዱስ ኃይል የሚጠበቅ ነው። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ ኢየሱስ ዳግመኛ እስክንፈጠር ድረስ ያደረሰን ትልቁ ጉዳይ እግዚአብሔር አስቀድሞ ያዘጋጀው መልካም ሥራ ለማድረግ የበቃን እንድንሆን ነው። ኃጢአት ባበላሸው ሕይወታችን የእግዚአብሔርም ሥራ መስራት አንችልም። ለእግዚአብሔር ባልተገዛ የእግዚአብሔር በሆነ ኃይልና ጸጋ በማይደገፍ ሕይወት እየኖርን ጌታን ማገልገል አንችልም። እግዚአብሔር የተመሰገነ ይሁን። ዛሬ በየቤተ ክርስቲያኑ ጸጋ የማይሰጡ ነገሮች የሚኖሩበት ምክንያት በጌታ ላይ መደገፍ የለም። ምንም ነገር ስታደርጉ ውድ ወገኖቼ፣ የቱንም ያህል ትንሽ ቢሆን አስቡ። አትሊስት እኔ ምሳሌ ልሆንላችሁ። ኢየሱስን መከተል ሳስተምር በሳምንቱ 3-4 ያስተምራለሁ። ስሙኝ፣ ይህንን 6 ዓመት ነው ያደረግኩት። ነገር ግን የጌታን ስም በእምነትና በማስተዋል እንካልተገኘ እንደማይጥም የገባኝ ለምንዋል። ኤቭሪ ታይም አዲስ ነው። ኤቭሪ ታይም አዲስ ነው። ዴር ኢዝ ሳምቲንግ ዩኒክ አባውት ኢት። ሁሉንም ነገር ውብ የሚያደርገው ጌታ ነው። ነገር በነገርነቱ አይደለም። በኮንቴንቱ የሚያምር ነገር የለም። በኮንቴንቱ የሚያምር ነገር የለም። ጌታ በመገኘቱ የሰማነው ነገር ነው ልዩ የሚሆን። ክብር ለእግዚአብሔር ይሁን። ለዚህ ነው ሐዋርያ ጳውሎስ ሁሉ የሚጠነቀቀው። አንድ ምስጢር ላንብብላችሁ። መንፈስ ቅዱስን መግለጥ የሚለውን ትምህርት ብትሰሙት ነው የሚገባችሁ። ግን በዛ ልክ አሁን መስበክ ባልችልም ማስተማር ባልችልም፣ አንደኛ ቆሮንቶስ ምዕራፍ 2ን ተመልከቱልኝ። መንፈስ ቅዱስ እንዴት? በመንፈስ ቅዱስ ነው አይደለም ይሄን አደራ ጠብቅ፣ መልካሙን አደራ ጠብቅ የሚለው። ሐዋርያ ጳውሎስ ሲያገለግል ሁልጊዜ ካንሽስ ሆኖ አስተውሎ የሚያደርገውን ይህንን ካየን በኋላ የዛሬውን ትምህርት እዚህ ላይ አበቃለሁ። ተመልከቱት፣ ቁጥር 3 ላይ እኔም በድካምና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 3 እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ። ለምን ደግሞ ይንቀጠቀጠው ጳውሎስ? ቆሮንቶስ ሰዎች ጋሲ መጣ ምንድን ነው የሚያንቀጠቅጠው? ታሪኩን ብትመለከቱ አሪዮስ ፋጎስ የሚባል ቦታ፣ ፈላስፎች ያሉበት ቦታ፣ ከፈላስፎች ጋር ተነጋግሮ የመጣ ሰው፣ ተመራማሪ ነን ከሚሉ ሰዎች ጋር፣ አዋቂ ነን ከሚሉ ሰዎች ጋር። ነገር ግን እነዚህ ሰዎች ጋር ሲመጣ ምንድን ነው የሚያንቀጠቅጠው? የእነሱ ፐርሰናሊቲን ያስፈራው ምኑ ነው የሚያንቀጠቅጠው? ሐዋርያ ጳውሎስ ክፍሉን ብታጠኑት ማንን መሰላችሁ የሚፈራው? ከማንም የበለጠ ማንን ነው የሚፈራው? ራሱን ነው የሚፈራው። አንድን ነገር ማለት መቻሉን፣ ማስተማር መቻሉን፣ ኮንቴንቱን ማኔጅ ማድረግ መቻሉን በራሱ ቢታመን አደጋ እንደሚፈጠር ያውቃል። ልብ በሉ ምን እንደሚል። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። እምነታችሁ በምን እንዲሆን? በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። እንዳይሆን ምን አረገ? ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አይደለም። ንግግር ቃላቶችን በማመቻመች አቆላምጦ በመናገር ሰዎችን ለመማረክ በመሞከር ጥሩ ጥሩ ቃላትን የማሳካካት ነገር አለ አይደለም? የንግግር ችሎታን በማዳበር እያቆላመጠ በመናገር አይደለም? የእግዚአብሔር መንፈስ እንዲገለጥ ይፈልግ ነበር። ክብር ለእግዚአብሔር። ይሄ እንዳይሆን አያችሁት? የሰው ጥበብን እንዳልደገፍ እንቀጠቀጣል። የራሱን ነገር ይጥላል። So in everything that we do የጌታ ነገር እንዲገለጥ ነው መናፈቅ ያለብን። ለምን? ቤተ ክርስቲያንን አካሉ ያደረገው ጌታ ነው መታየት ያለበት። ክብር ለእግዚአብሔር ይሁን። ቤተ ክርስቲያንን አካሉ ያደረገው ጌታ ነው መታየት ያለበት። እግዚአብሔር ስም የተባረከ ይሁን። ቤተ ክርስቲያንን አካሉ ያደረገው ጌታ ነው ሙላታችን መሆን ያለበት። ሰዎች እነጃችንን ልቦናችንን መያዝ የለባቸውም። የእኛ ማንነት በሰዎች ልብ ውስጥ መግባት የለበትም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ስለዚህ እግዚአብሔር ነገር ወደኛ እንዲመጣ ከኛም ወደ ሰዎች እንዲሄድ ሁልጊዜ ዛሬ እንዳንተ እንደኔ አትሰብኩም አታስተምሩም። ግልብ በሉ። አሮጊቶች ሴቶች የተመከሩት እንዳትረሱ። እግር ብናጥብ ለቅዱስ አገልግሎት የሚመች አካሄድ እንዲኖረን ያስፈልጋል። ምንም እንስራ፣ ምንም እንደ ብራዘር አንድሩ ኪችንም ውስጥ እንስራ፣ ለእግዚአብሔር ክብር መሆን አለበት። እግዚአብሔር የተመሰገነ ይሁን። እግዚአብሔርን መገኘት ትለማመዳላችሁ። እግዚአብሔር የእግዚአብሔር ልጅ ኢየሱስ የሚያስተናግዱት ባሉበት ቦታ ሁሉ ያለ ጌታ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ህይወታችንና አገልግሎታችን የቱን ያህል እንደተያዘ ማየት አለብን። ጌታን ካልተጠጋ ነው የእኛ ማንነት አይለወጥም። ያው ድንጋይ የሆነው ጌታ ህያዋን ያደርገናል። ህያዋን የሆንን ከሆንን እንሰራለን። መንፈሳዊ ቤት፣ መንፈሳዊ መስዋዕት ለማቅረብ የምንችል እንሆናለን። እግዚአብሔር ስም የተባረከ ይሁን። ሃይማኖት በጣም የማሳሳት ባህሪ አለው። ልማድ ይሆናል፣ ካልቸር ይሆናል፣ የተለመደው ነገር ይዘናል። ጌታ ባይኖርም እነ ማርያም እንደሆኑት እንሆናለን። የስንት ቀን መንገድ ነው የሄዱት? ኢየሱስን አጥተው ከመንገደኞች ጋር ነው ያለው ብለው ጭልጥ ብለው ቢሄዱ የለም፣ ወደዛ ቢሄዱ የለም። የት ነው ያለው እሱ? ኢየሩሳሌም። እሱ አባቱ ቤት ቀርቷል፣ እነሱ ግን ከእኛ ጋር ነው ብለው መንገድ ላይ ናቸው። That's what can happen በሕይወታችን። እኛ ጌታ ሳይኖር ዝም ብለን ለፋለን። አንዳንድ ጊዜ ላጋንት ስንጸልይ አንድ ጊዜ አስታውሳለሁ፣ ስንገስጽ ከአንድ ወንድም ጋር እስከ ሚድናይት ጉሮሯችን ሁሉ ደረቀ። አረ ምንድን ይሄ ነገር? እኔ ባዶ ሆንኩኝ አልኩት። እኔም እንዲሁ ባዶ ነኝ አለ። ለካ ባዶ ሆነን ምንጮ ጸጋ አይሰማኝም። የእግዚአብሔር ጸጋ የለንም፣ ግን በዘልማድ ብቻ ልጁ ያመመው አይምሮን ነበረ እኛ አጋንንት ነው እያልን ሲል በኢየሱስ ስም እንላለን። አጋንንቱ ባንን የደነገጠ እየመሰልን ቁጥርን ተናገር ስን ይላል። ግን መንፈስ ቅዱስን አናዳምጥ። እስከ ሚድናይት ድረስ ጉሮሯችን ተዘጋ። አንድ በልሳን እሱ ሲጸልይ እኔ በዚህ ስገሰጽ፣ እሱ ሲደክሞ እንደዚህ ግራና ቀኝ እያጣደፍ ነው ልጁን። አያችሁት? እግዚአብሔር ይል መቼ ነው የገባን? 3 ሰዓት ነው 4 ሰዓት ከጸለይን በኋላ ሚድናይት ልጁ አይምሮ በሽታ ነው ያለው። እሺ እግዚአብሔር ከኛ ጋር ሳይኖር ብዙ ነገር እናረጋለን። ያን ጊዜ ምን ሆነ? ቆይተን መረዳት የለብን። አትሊስት ከአራት ሰዓትም በኋላ ማወቃችን ተቀመ። ምክንያቱም ጾምና ጸሎት ይዘንም እኮ ገና እንለው ነበር። እግዚአብሔር ደረሰልን። እግዚአብሔር ከኛ ጋር ሳይሆን ማወቅ አለብን። እግዚአብሔር የተመሰገነ ይሁን። ስንዘምር አሁን አንዳንድ ጊዜ እግዚአብሔር ከኛ ጋር አለመሆኑ ስንጸልይ የመንፈስ ቅዱስ የሌለበት ማለት እግዚአብሔር አለመሆን ብቻ አይደለም፣ እሱም አይፈልገውን ልናደርግ እንችላለን። ከኛ ጋርም የሆነ ጌታ ላንፈልግ ልናደርግ እንችላለን። ስለዚህ እግዚአብሔር ያለበትን ነው ሴንስ ማድረግ ያለብን። ከጌታ ጋር ሆነን ነው ማገልገል ያለብን። እግዚአብሔር ያለበትን ነው ማድረግ። ለምን ብቻዬን ሰው ብቻ ሆንክ መስለኛል ማለት አለብን። ያንን ወንድም እኔ ብቻዬን ምጾም ነው የሚያስለኛል ቁት እኔም እንደዚሁ ነው የሚሰማኛል። ጌታ አይደለም ምን አናቆም ለም በግዳ ጋር እንት ነው እንላለን። አቆም እግዚአብሔር ይመስገን። አያችሁት? አጋንንት ነው ብለን ብንቀጥ ልጁን የበለጠና አሳብደዋል፣ ትልቅ ችግር ውስጥ እንከተዋል። እግዚአብሔር የሌለበትን ነገር መለየት አለብን። ሜካኒካል መሆን የለብን፣ ውጫዊ መሆን የለብን። ስንዘምር መዝሙሩ ድርቅ ካለብን ማቆም አለብን። ጸሎቱ ድርቅ ካለ ዝግት ያለ ነገር ሚስጥሩ ማየት አለብን። ምንድን ነው ጌታ ሆይ አንተ ከኔ ጋር አይደለም? እኔ መጀመሪያ የተማርኩትን ልንገራችሁ። ብዙ ጊዜ ተናግሬያለሁ። ለእኔ ትልቅ ትምህርት ነው የተማርኩበት። አንዲት ልጅ እጮኛዬ ጌታ ሊቀበል ይፈልጋል አለች። በቅርብ ነው ጌታን መሰከርኩላት የተቀበለችው። እጮኛለሽ እንዴ አልኳት። አሁን አለች። ኦ እግዚአብሔር ይመስገን አልኩኝ። ከዛ ነገ ይመጣል ረፍት ነው እና እኔ ጋና ለምን ጠዋት አትመጣና አትመሰክርለትም አለች። በጣም ደስ ይለኛል። ቀጠረችኝ ቦታ ሄድኩኝ። ቤቷ አርፍጄ ነው ሄድኩት። በቤቴው ስጸልይ ምን ስል ስለቆየው አርፍጄ ነው ሄድኩት። ሲሄድ ዩኒፎርም የለበሰ ፖሊስ ነው እጮኛዋ። ስለዚህ ቁጭ ብሏል። ብዙ ጊዜ በጣም ሰው ያለው እና ሳየው ምስኪን ሰው ነው እና ምክንያቱም በጎች መካከል ገብቶ ከሆነ ብዬ ነው እና ምስኪን ሰው ነው። ሰላምታ ሰጠሁት። በጥሩ ሁኔታ ሰላምታ ተለዋወጥን። ቁጭ አልን። ጸሎት ጸለይኩ። አንሰሪንግ ማሽን ላይ የሚተው ጸሎት ነው የጸለይኩት። እግዚአብሔርን የሚያዳምጥ ሰው እንደሚጸልይ አደረ። ጌታ ሆይ እንግዲህ ጊዜውን ተረከብ። ሃሌሉያ በኢየሱስም። ጌታ ይመስገን። ጌታን ይቀበላል ተብሎ የለም እንደ በሰለን ይሄ ምን ያስፈልጋል? ከዛ በኋላ ጌታን ቃል ስናገር እኔ ተስፋ ኃይሌ ብቻ እንደሆንኩ ተሰማኝ። እኔ ነኝ የማወራው፣ ጌታ የለም። ከዛ ከእኔም አልመሰለኝም፣ ምክንያቱም እኔ በጥሩ ሁኔታ ስጸልይ ነው ቆይቼ የመጣሁት። ከእኔ ሊሆን ጨርሶ አይችልም፣ ከእነሱ ነው። በአይኔ ምርመራ እያረኩ በምናገረው ነገር ላይ የሰው ወስላታ ነው ወይስ እንዴት ነው ያልኩኝ፣ እየመረመርኩ ቀጠልኩ። እሷንም አለው እሱንም አለው። ምስኪን ሆኖ ነው የሚሰማው። ያው ሰው ፊትን ያህል የሚለው እውነተኛ ነው። በዛም ምርመራ አለፈ። ሌላ ማምጣት አልቻልኩ። ግን ስብከቴን እያገናኘው ለዚህ ሰው ምናልባት ከኔ ይሆናልኩና በግድ ወደዚህ ከሚሄድ ብዬ እናንተ በደጅ ቆም ያንኳኳለሁ እንደሚለው ለምን አለ ተዘጋጅቶ ሊሆን ይችላል። ለምን ከስር ጀምሬ እንትላለሁ ብዬ አንዴ ይቀበልና ይለይለት ብዬ ወደዛ ሄድኩኝ። ግን እኔ ብቻ እንደማወራ እግዚአብሔር ቁልጭ ተስፋ ያለ ብቻ እንደሆን አሳየ። ይቅርታ አልኳቸው። እንደገና እንጸልይ አልኩ። ምክንያቱም ብቻዬን እንደሆንኩ ደጋግሞ ነው የሚታየኝ። ራሴ ብቻዬን ነኝ ያለሁት። ምንድን ነው ጌታ ሆይ አልኩ ቀስ ብዬ። አንተ ዝም ብለህ ነው ልጁ ይቸኩላል አለኝ። ቀና አልኩኝ። ልጁ እዛ ቁጭ ብሏል። ትቸኩላለህ እንዲህ አልኩት። ሰዓት እኮ ስራ ልገባ እኮ በጣም ረፈደብኝ እኮ እኔ እኮ ጠዋት ጀምሬ ስጠብቅ ነበር አለ። አያችሁት? ጌታ ከእኔ ጋር ነው ያለው። ነገር ግን ልጁ እየተጣደፈ እያለ ለስራው እግዚአብሔር ያስባል። በል አይበል ብዬ ብል መንፈስ ቅዱስ ጨዋ ነው። የሰው ልብ እየተንጠለጠለ ወንድሜን ቲቶን ስላላገኘሁት ልቤ አላረፈም አለ። ልቡ አላረፈም። ልቡ ካላረፈ እንዴት ማገልገል ይችላል? ምንም የጌታ ስራ ቢበዛለት። መንፈስ ቅዱስ ልክ እንደዛ ነው ወገኖች። እግዚአብሔር ሳይኖር የምናደርገውን ነገር አንልመደው፣ ሜካኒካል አናርገው። ጭው ሲልብን ጸሎት አንሶን ከሆነ አንዳንድ ጊዜ እግዚአብሔር ይናገራል። ጸሎት እንዳነሰን አሳይቶን ከሆነ በጌታ ፊት ማጥናት መጽሐፍ ቅዱስን አንሶን ከሆነ ቃሉን ማጥናት የጌታን ጸጋ መታመን ዝም ብለን በዘልማድ አድርገን ከሆነ ጌታ ሆይ ዛሬን አውጣኝ ፊትህን እፈልጋለሁ ድረስልኝ ማለት። ለምን ሰው ብቻ ሆኖ ለቤተ ክርስቲያን የሚበጅ ማንም የለም። ሰው ብቻ ሆነን ጸጋ የምናስተላልፍ ሰዎች አንሆን። ሰው ብቻ ሆነን መጸለይ አንችልም። ሰው ብቻ ሆነን መስበክ አንችልም። ሰው ብቻ ሆነን ምንም ማድረግ አንችልም። እግዚአብሔር ግን ከኛ ጋር ሲሆን ሁሉ ያምራል። እንጸልይ።